የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ 15 2015 ዓመተ ምህረት ዝግጅታችን ጀመረ። ያልተመቻቸው የኢትዮጵያ የፖለቲካ ምህዳርና አጠያያቂው የተቃዋሚዎች ይዞታ
ከክልል ክልል የፖለቲካል ስፔሱ የተለያየ ሊሆን ይችላል። እንዳጠቃላይ እንደ ሀገር ግን አሁንም ቢሆን በሚፈለገው ልክ የፖለቲካ ምህዳሩ ሰፍቷል የሚል እይታ የለም። እንደ ጋራ ምክር ቤት እንዲሁም ጫናዎች በጣም አሉ። ወከባ አለ፣ ስራ አለ፣ እንግልት አለ። ያለ ምክንያት የፖለቲካ ፓርቲዎች መዋከባል።
የፖለቲካ ምህዳር በዚች ሀገር ተፈጥሯል ሲባል ለማለት ያህል ሳይሆን በተግባርና በተጨባጭ በህግ በፖሊሲ እና በአመራር ስርዓት
የሰማችኋቸው የፖለቲካ ፓርቲ ሰዎች የጋራ ምክር ቤት ሰብሳቢ ዶክተር መብራቱ አለሙና የፖለቲካ ፓርቲዎች የሲቪክ ማህበራት ዘርፍ ኃላፊ ሚኒስተር አቶ መለሰ አለሙን ነው። በሌላ በኩል የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ውብሸት አየለን አነጋግረናል።
እስካሁን ፈልገን ያላገኘናቸው ወይም አጣሪ ኮሚቴው አቋቁመን ባቤታቸው መሰረት ለማነጋገር ሰዎችን ምስር ቤት ድረስ ሄድ ትላንት ነበሩ፣ ዛሬ ሌላ ጋር ሄደዋል ወይም እናቅም ለዚህ አይነት ምላሽ አላጋጠምንም አይደለም ጋጥሞናል።
በምሽቱ በዚህ ጉዳይ ላይ ዘገባ አለን። የሙዚቃ ቃናም ይከተላል። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ እንደምን አመሻችሁ። የምሽቱ አስተናጋጃችሁ ኤደን ገረሙ ነኝ። ብርሃን ኃይሉ ስርጭቱን በማቀናበር፣ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ የምንዘልቅ ይሆናል። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.com ላይ እንድትከታተሉ በአክብሮት እንጋብዛለን። በተጨማሪም ከሰኞ እስከ አርብ በአምሃሪክ የፌስቡክ ገጽ ላይ የሬዲዮ በቴሌቪዥን መስተናዷችን ይተላለፋል። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
እንደምን አመሻችሁ አድማጮች፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ የክራይሚያ ድልድይ የጥቃት ኢላማ መሆኑ ትክክለኛ እንደነበረ ተናገሩ። ክራይሚያን ከሩሲያ ጋር የሚያገናኘው ድልድይ ሰኞ ዕለት የፈንጅ ጥቃት ከደረሰበት በኋላ የተወሰነ ክፍሉ ከአገልግሎት ውጪ ሆኗል። በፍንዳታው ሁለት ሰዎች ሕይወታቸውን አጥተዋል። ዩናይትድ ስቴትስ ውስጥ እየተካሄደ በሚገኘው የአስፐን የጸጥታ ጉባኤ ላይ በቪዲዮ መገናኛ ንግግር ያደረጉት ዘለንስኪ ይህ በየለቱ ለጦርነት የሚሆን መሳሪያ የሚቀርብበት መስመር ነው፣ የክራይሚያን የባህር ገብ መሬትም የጦር ቀጠና አድርጎታል ብለዋል። ዩክሬን ለድልድዩ ጥቃት ኃላፊነት አልወሰደችም። ሞስኮ ግን ድልድዩ ላይ ለተፈጸመው ጥቃት ዩክሬንን ከሳለች። ዘለንስኪ በትናንቱ ንግግራቸው ሩሲያ ዛሬ ሁለት ተጨማሪ ልጆችን ገድላለች፣ በ2007 የጎርጎሳውያኑ ዘመን የተወለደች ሴትና በ2013 የተወለደ ወንድ ልጅ ሲሉም አክለዋል። ዘለንስኪ ልጆቹ የተገደሉት በዶንቴስክ ክልል ድሮዝባ መንደር ላይ በተፈጸመ ጥቃት መሆኑን ገልጸዋል። በጥቃቱ ሁለት ሴቶች ሲሞቱ የባህል ማዕከል፣ ትምህርት ቤትና የመኖሪያ ሕንፃዎች ላይም ጉዳት ደርሰዋል። በመቶዎች የሚቆጠሩ ተቃዋሚ ሰልፈኞች ጠንካራ ጥበቃ የሚደረግለትን የበርካታ ሀገራት ኤምባሲ መገኛ እንዲሁም የኢራቅ መንግስት መቀመጫ የሆነውን የባግዳድ አረንጓዴ ቀጠና በዛሬው ዕለት ጥሰው ለመግባት ሞክረዋል። ይኸውም አንድ አክራሪ ብሔርተኛ ቡድን ዴንማርክ ኮፐንሃገን ከሚገኘው የኢራቅ ኤምባሲ ፊት ለፊት ቅዱስ ቁርአን ማቃጠሉ ከተሰማ በኋላ የተደረገ ነው። የጸጥታ ኃይሎች ወደ አረንጓዴው ዞን የሚያመራውን ጃሙሪያ ድልድይን የተቆጣጠሩትን ተቃዋሚ ሰልፈኞች በመግፋት ዴንማርክ ኤምባሲ እንዳይደርሱ አግደዋቸዋል። የአሁኑ ተቃውሞ ስዊድን ላይ በታቀደው የእስልምና ሃይማኖት ቅዱስ መጽሐፍን የማቃጠል እቅድ የተቆጡ ሰልፈኞች በባግዳድ የሚገኘውን የስዊድን ኤምባሲ ጥሰው ከገቡ በኋላ የተከሰተ ነው። የዲፕሎማቲክ መናገሻዎችን የተቆጣጠሩት ተቃዋሚዎች ሰንደቅ ዓላማ በማውለብለብ ተጽዕኖ ፈጣሪውን የኢራቅ ሼቲ እስልምና ዘርፍ መሪዎችና የፖለቲካ መሪውን ሙክታዳ አልሳድርን የሚያሳዩ ምልክቶችን አንግበው ለሰዓታት ቆይተዋል። የኤምባሲው ሰራተኞች ከአንድ ቀን በፊት ከስፍራው እንዲለቁ ተደርገዋል። ባለፈው ወር በስቶክሆልም በተካሄደው ሰላማዊ ሰልፍ ላይ የቁርአንን ቅጂ ያቃጠለ ኢራቃዊ ጥገኝነት ጠያቂ ያንኑ ድርጊት በድጋሚ ሐሙስ ለማድረግ የዛተ ቢሆንም በስተመጨረሻ መጽሐፉን ሳያቃጥል ቀርቷል። ይሁንና ቅዱስ መጽሐፉን የኢራቅ ሰንደቅ ዓላማንና የኢራን መንፈሳዊ መሪ አያቶላ አሊ ካሚኒን ፎቶ ሲረጋግጥ ታይቷል። አርብ ከሰዓት በኋላ በሺዎች የሚቆጠሩ ሰዎች ኢራቅና ሌሎች ሙስሊሞች በሚበዙባቸው ሀገራት ሰላማዊ ሰልፍ አድርገዋል። ሰሜን ኮሪያ ከኮሪያ ለስተነ ምድር በስተምዕራብ በኩል ወደ ባህር በርካታ የክሩዝ ሚሳኤሎችን መተኮሷን የደቡብ ኮሪያ ጦር በዛሬው ዕለት አስታውቋል። ሰሜን ኮሪያ ረቡዕ ዕለት ሁለት ባሊስቲክ ሚሳኤሎችን ካስወነጨፈች ወዲህ የአሁኑ የቅርብ ጊዜ የሚሳኤል ማስወንጨፍ ሙከራ እንደሆነ ተገልጿል። ዛሬ ሌሊት ጀምሮ በርካታ የክሩዝ ሚሳኤሎች ማስወንጨፏ እንደታወቀ ደቡብ ኮሪያ አስታውቃለች። ረቡዕ ዕለት የዩናይትድ ስቴትስ የባሊስቲክ ሚሳኤል ባህር ሰርጓጅ መርከብ አልፎ አልፎ ለሚደረግ ጉብኝት ወደ ደቡብ ኮሪያ ከቀና ከሰዓታት በኋላ ሰሜን ኮሪያ ሚሳኤሎችን ተኩሳለች። ከዚህ በተጨማሪ ሰሜን ኮሪያ ሐሙስ ዕለት ደቡብ ኮሪያ ውስጥ የሚገኙ የዩናይትድ ስቴትስ ተዋጊ አውሮፕላን ጫኞች፣ ቦምብ ጣዮች ወይንም ባህር ሰርጓጅ ሚሳኤሎች አገሪቱ ኒኩሌር መሳሪያዎች እንድትጠቀም የሚያደርጓት ቅድመ ሁኔታዎች እንደሆኑ አስጠንቅቃለች። ዘገባው የሮይተርስ ነው። በስተመጨረሻም በአውስትራሊያና በኒውዚላንድ የጋራ አስተናጋጅነት እየተከናወነ ያለው የሴቶች ዓለም ዋንጫ ጨዋታ በዛሬው ዕለት ቀጥሎ ውሏል። ዛሬ የጃፓንና የአፍሪካ ወኪል የዛምቢያ ብሔራዊ ቡድኖች በኒውዚላንዱ ዋይኬቶ ስታዲየም የተገናኙ ሲሆን የ2011 የአውሮፓውያኑ ዘመን ቻምፒዮን ጃፓን ዛምቢያን 5-0 ረታለች። ለጃፓን ሂናታ ሚዚዋ ሁለት ጎሎችን ስታስቆጥር የቡድን አጋሮቿ ሚና ታንካ፣ ጁን ኢንዶና ሪኮ ዩኪ አንዳንድ ጎል አክለው የጃፓንን የሜዳ ላይ የበላይነት አስጠብቀዋል። በዚህ ጨዋታ ላይ የዛምቢያ ጎል ጠባቂ ካትሪን ሙስዋንዳ ሁለት ቢጫ ካርዶችን በማየቷ ከጨዋታው ተሰናብታለች። በሌላ ጨዋታ በአውስትራሊያ ብሬስባን ስታዲየም እንግሊዝና ሄቲ የተፎካከሩ ሲሆን ጆርጂያ ሳንዌ ባስቆጠረችው ጎል እንግሊዝ ባለድል ሆናለች። የእንግሊዝ ብሔራዊ ቡድን የጨዋታ የበላይነቱንም አሳይቷል። የቀኑ ሌላ ጨዋታ በሆነው የዴንማርክና የቻይና ጨዋታ ዴንማርክ ድል አድርጋለች፣ አማሊ ቫንክስጋርድ ባስቆጠረችው ብቸኛ ጎል። በነገው ዕለት ሌላኛዋ የአፍሪካ ወኪል ደቡብ አፍሪካ ከስዊድን ጋር የምታደርገውን ግጥሚያ ጨምሮ ሌሎች ጨዋታዎች ይጠበቃሉ። ኒውዚላንድና አውስትራሊያ ያዘጋጁት የዘንድሮው የሴቶች የዓለም ዋንጫ በታሪክ በሁለት ሀገራት ትብብር የተሰናዳ የመጀመሪያው የሴቶች የዓለም ዋንጫ ክንውን ነው። ከዚህ በተጨማሪም በተሳታፊዎች ቁጥር ቀዳሚ ነው። 32 የዓለም ሀገራትን የወከሉ ቡድኖች አንድ ወር ገደማ በሚዘልቀው ሰላማዊ ፍልሚያ ይፎካከራሉ። አራቱ ሀገራት ደግሞ ሞሮኮ፣ ደቡብ አፍሪካ፣ ናይጄሪያና እንዲሁም ዛምቢያ ናቸው። ከእነዚህ ሀገራት መካከል አራቱ ደግሞ አፍሪካዊ ሀገራት ናቸው። አድማጮች፣ ለምሽት ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የቅዳሜ ምሽት መሰናዶች ጋር አብራችሁ ቆዩ።
ሀብታሙ ስዩምን ለዜናዎቹ አመሰግናለሁ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ሐምሌ 15 2015 ዓ.ም መሰናዷችን ነው። ዝግጅቶቻችን በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት በመተላለፍ ላይ ይገኛሉ። አብራችሁን ስለሆናችሁ እናመሰግናለን። ለምሽቱ የያዝነውን አብይ ጉዳይ እናስተዋውቃችሁ። በኢትዮጵያ ከአምስት ዓመት በፊት አዲስ የአመራር ለውጥ ሲደረግ በፖለቲካ ምህዳሩ ላይ የታየው የለውጥ እርምጃ አሁን ላይ እንደሌለ፣ በተጻራሪው የተቃዋሚ ፓርቲ አመራሮች የሚዋከቡበትና ለእስር የሚደረጉበት ሁኔታ ተፈጥሯል ሲሉ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር መብራቱ አለሙ ይናገራሉ። ያነጋገራቸው የአሜሪካ ድምጽ ነው። የፖለቲካ ፓርቲዎችና የሲቪል ማህበራት ዘርፍ ኃላፊ ሚኒስትር አቶ መለሰ አለሙ በበኩላቸው አሁን በሀገሪቱ የሰፋ የፖለቲካ ምህዳር ተፈጥሯል ይላሉ። ገዢው ፓርቲ ለአንዳንድ ተቃዋሚዎች ስልጣን በማጋራት ተፎካካሪ ፓርቲዎችን ለማዳከም ተጠቅሞበታል በሚል የሚቀርበውን ወቀሳም አስተባብለዋል። አስማማየ ነው በጉዳዩ ላይ ተከታዩን ዘገባ አሰናድቷል።
በኢትዮጵያ መጋቢት 24 ቀን 2010 ዓ.ም አዲስ ያመራር ለውጥ ተደርጎ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ በአገሪቱ የአዲስ ምዕራፍ ጅማሮ ተደርገው ከተወሰዱ የለውጥ እርምጃዎች መካከል ሐሳብ አለን ለሚሉ ሁሉም ፓርቲዎች የፖለቲካ ምህዳሩን ክፍት የማድረግ እርምጃ ነው። በዚሁ እርምጃ በትጥቅ ትግል ላይ የነበሩትን ጨምሮ በርካታ ነባርና አዲስ የፖለቲካ ፓርቲዎች ወደ ሰላማዊ የፖለቲካ መድረክ መጥተው ታይተዋል። በአሁኑ ወቅት በኢትዮጵያ የፖለቲካ ሜዳ ላይ እየተሳተፉ የሚገኙ ክልላዊና አገራዊ የፖለቲካ ፓርቲዎች አባል የሆኑበትን የጋራ ምክር ቤት በሰብሳቢነት የሚመሩት ዶክተር መብራቱ አለሙ እንደሚሉት በፖለቲካ ምህዳሩ ላይ ታይቶ የነበረ የለውጥ እርምጃ ከአንድ ዓመት የተሻገረ ድል የለውም። ይብሱን አሁን የፓርቲ አመራሮች የሚዋከቡበትና ለስር የሚዳረጉበት የመቃው ኔታ ተፈጥሯል ይላሉ።
ፖለቲካ ፓርቲዎች በሁሉም አገጡ አካባቢ ተንቀሳቅሰው አባል የማፍራት ፖለቲካ ፕሮግራሞቻቸውን ለአባላት የማስረጽ ስራዎች እጅግ በጣም ፈተናዊ ናቸው። ከክልል ክልል ፖለቲካል ስፔሱ እጥላየ ሊሆን ይችላል። እንዳጠቃላይ እንዳገር ግን አሁንም ቢሆን በሚፈልገው ወልክ የፖለቲካ መዳሩ ሰፍቷል የሚል ይታይ ለም እንደጋራም ክብት እንዲሁም ጫናዎች በጣም አሉ። ወከባ አለ፣ ስራ አለ፣ እንግልት አለ፣ ያለ ምክንያት የፖለቲካ ፓርቲዎች መዋከብ አለ። ሰው እነዚህ ነገሮች በአጠቃላይ ገና ማደግና መስተካከል ያለባቸው ድርሻ ናቸው። ዲሞክራሲ እንዲሰፋ ከተፈለገ፣ ሰላም እንዲመጣ ከተፈለገ የፖለቲካ ስፔሱ መስፋት አለበት። የፖለቲካ ስፔሱን ያጠበብን በሰላማዊ መልኩ የሚታገሉ ፓርቲዎችን እንዳይንቀሳቀሱ ካረግን የተለያዩ ኃይሎች የሌላ የተስካማ ሊወስዱ የሚችሉበት ሂደት እጅግ በጣም እየሰፋ ስለሚሄድ ይሄ ደግሞ የሚያሳየው ምን ያህል የፖለቲካ ስፔሱ እንደጠበበ ያሳያል።
የአሜሪካ ድምፅም ከዚህ በፊት ባልደራስ ለእውነተኛ ዲሞክራሲ ፓርቲና እናት ፓርቲ በአዲስ አበባ ጠቅላላ ጉባኤ ዳና ድርግ ተከልክለናል በሚል ያቀረቡትን ቅሬታ በተመለከተ ዘገባዎችን መስራቱ የሚታወስ ነው። የኢትዮጵያ ሰብአዊ መብት ኮሚሽንም በሀገሪቱ የሰዎችን ደብዛ የማጥፋት ድርጊት መጨመሩን በተመለከተ ለአሜሪካ ድምፅ በገለጸበት ወቅትም ከታፈኑት መካከል የኦሮሞ ፌዴራሊስት ኮንግረስ ወይም ኦፌኮ ማዕከላዊ ኮሚቴ አባልና የምስራቅ ወለጋ ዞን አስተባባሪ የሆነ ግለሰብ አንዱ መሆኑን መጥቀሱን መዘገባችን ይታወሳል። የአሜሪካ ድምፅ ያናገራቸው የፖለቲካ ፓርቲዎችና የሲቪል ማህበራት ዘርፍ ኃላፊ ሚኒስትር አቶ መለስ አለሙ ግን የፖለቲካ ምህዳሩ ጠቧል የሚለውን ግምገማ በመቃወም የአገሪቱ የፖለቲካ ምህዳር መስፋቱን ይናገራሉ።
አሁን የተጀመረው ለውጥ ከለውጡ በፊት ያሉ በርካታ የለውጥ ፍላጎቶችን ግምት ውስጥ ያስገባል። አሁን ያለውን የለውጥ ፍላጎት ያያል እና እንደዚሁም የወደፊት የለውጥ ፍላጎት ምቹ ሁኔታ መፍጠርን ያሰበ ቼንጅ ኤንድ ኮንቲኒቲ የሚል መርህ በመያዝ የተጀመረ ለውጥ ከመሆኑ ጋር ተያይዞ እነዚህንና ለዚህ የተፈጠሩ ምቹ ሁኔታዎች በተለይ ከመንግስት ፖሊሲ አንጻር ከፖለቲካ ፓርቲዎች ጋር አብሮ ለመስራት ያለው ዝግጅ ነት ለዚህ ምቹ ሁኔታ መፍጠር እስከ ሚዲያ ድረስ ያሉ በርካታ ለዚህ አስፈላጊ የሆኑ የነጻነት ጉዳዮች በሙሉ የከፈተ የለውጥ ሂደቱ ለፖለቲካ ምህዳሩ እጅግ ምቹ ሁኔታ ፈጥሯል። ይህም እንደ አንድ የጀማሪ ዲሞክራሲ በጥሩ መስመር እየሄደ ነው የሚል እይታ ነው ያለን።
በአሁኑ ወቅት የፖለቲካ ምህዳሩ ከፊቱ ይልቅ የጠበበበት ምክንያት በምርጫ አሸነፋለሁ ከሚለው የገዢ ፓርቲ ስጋት የመነጨ እንደሆነ ዶክተር መብራቱ ያስረዳሉ። አያይዘውም የዲሞክራሲ ባህል እንዳያድግ የሚያቀጭጨውና እኔ ብቻ አውቅላለሁ በሚል የሚገለጹ አስተሳሰብ በአሁኑ ገዢ ፓርቲ ላይ መኖሩን በመግለጽ የምክር ቤቱ ሰብሳቢ ወቀሳቸውን ያቀርባሉ።
ዲሞክራሲ ወይም የፖለቲካ ባህላችን ከዚህ ቀደም የነበረውን የመገፋፋት የጥላቻ ፖለቲካ፣ እኔ አውቅላለሁ ፖለቲካ፣ እኔ መመራ አንተ አገባም አይነት ሳቢዎች ናቸው በሀገራችን ውስጥ ለዘመናት የመጡት። ሁለተኛ ሰላማዊ ትግል እጅግ በጣም ያልተለመደበት ሂደት አለ። 97 ላይ ብቻ ብቅ ብሎ ያው ዲሞክራሲው ሲሰፋ ምን ያህል ተቋሚ ፓርቲዎች ድምፅ እንዳገኙ ሁላችንም የኢትዮጵያ ሕዝብ የሚያውቀው ጉዳይ ነው። ሶ የፖለቲካ ምህዳሩ ቢሰፋ አብዛኛው ምክር ቤቶች በተቃዋሚ ወይም በተፎካካሪ ፓርቲዎች ሊያዙ ይችላሉ። በተለያዩ ክልሎች መንግስት የመሆን ፕሮባብሊቲ ያላቸው ፓርቲዎች ይኖራሉ። እኔ ብቻ ልምራ የሚል እሳቤ በመኖሩ ብቻ ነው ይሄ ነገር ሊፈጠር የቻለው። ሶ ይህን ፖለቲካል ስፔስ ቢከፈት ፓርቲዎች ድምፅ ማግኘት የማሸነፍ ፕሮባብሊቲ ስላላቸው በመንግስት በኩል ቁርጠኝነቱ ብዙን ጊዜ እየታየ አይደለም። መንግስት ይፈልገው የሚከፍተው ፖለቲካ ምህዳር ሲሲሲታ ደግሞ የሚዘጋው የፖለቲካ ምህዳር ውስጥ ነው ያለ ነው።
በስድስተኛው ዙር ብሔራዊ ምርጫ 19 ሀገራዊና 33 ክልላዊ ፓርቲዎች መሳተፋቸውን ያስታወሱት ሚኒስትሩ አቶ መለስ አለሙ በአንጻሩ ፓርቲያቸው ብልጽግና ምርጫውን ያስፈጸሙ የዲሞክራሲ ተቋማትን ነጻና ተደራሽ በማድረግ በድህረ ምርጫም የአስፈጻሚ አካላትን ስልጣን በማጋራት ለፖለቲካ ምህዳሩ መስፋት አስተዋጽኦ አድርጓል። ችግሩ ካለም ፓርቲዎቹ ራሳቸውን ሊፈትሹ ይገባል ይላሉ።
በእርግጥ በዚህ ሀገር ላይ የዲሞክራሲ ግንባታን በተመለከተ የሚያስችል አስቻይ የፖለቲካ ምህዳር ተፈጥሯል ወይ ከተባለ አንዱ ማሳያው ምርጫው ነው። በዲሞክራሲ ስርዓት ማሸነፍም መሸነፍም ሁለቱም ውጤት ናቸው ተብሎ ነው የሚወሰዱት ከዲሞክራሲ አንጻር ከተወሰደ ማለት ነው። ግን እኔ ማሸነፍ አለብኝ ብለህ ብቻ ከተነሳህ፣ የእኔ ፍላጎትና ሀሳብ ብቻ የበላይነት ማግኘት አለበት ብለህ ከተነሳ የፖለቲካ ፓርቲ ስም መያዝ ነው እንጂ የሚሆነው የዲሞክራሲ ስርዓትን ተጠቅሞ ወደ መንግስት ስርዓት ውስጥ ለመግባት የሚያስችል ምቹ ሁኔታ ከመፍጠር አንጻር በእያንዳንዱ የፖለቲካ ፓርቲ ራሱ የሚፈትሸው ጉዳይ ነው ሊሆን የሚችለው። አንዱ ይሄ ነው። የፖለቲካ ምህዳር በዚች ሀገር ተፈጥሯል ሲባል ለማለት ያህል ሳይሆን በተግባርና በተጨባጭ በህግ፣ በፖሊሲ እና በአመራር ስርዓት። ይሄ ብቻ አይደለም። አሁን ከምርጫው በኋላ እንኳን የብልጽግና ፓርቲ አሸናፊነቱን ካረጋገጠ በኋላ ከፖለቲካ ፓርቲዎች ጋር አብሮ የመስራት ባህል ለማዳበር ይሄን ለማለማመድ ካለው ኮሚትመንት የተነሳ በፌደራል ሚኒስትሮች ቦታ አጋርቷል። በክልሎች በተመሳሳይ መንገድ እንደዚሁ አጋርቷል። አዲስ አበባ ከተማ ራስ ውስጥ ከክፍለ ከተማ ድረስ የፖለቲካ ፓርቲዎች የካቢኔ አባል ሆነው እንዲሰሩ በማድረግ የተጀመረው ጅምር የፖለቲካ ምህዳሩን የበለጠ ለማስፋትና አብሮ ከፖለቲካ ፓርቲዎች ጋር የመስራት ባህል እና እርስ በርስም ለመማማርና ትምህርት ለማግኘት በሚያስችል መንገድ እየሰራ መሆኑን ወስደ በሚታይበት ጊዜ የፖለቲካ ምህዳሩ ከምንጊዜውም በላይ የተሻለ ሳይሆን እጅግ በጣም ውጤታማ በሆነ መንገድ እየሄደ ነው ብሎ ማስቀመጥ ተገቢ ነው ይመስለኝ።
አሁን በአገሪቱ ያሉ የፖለቲካ ፓርቲዎች የሚያደርጉትን ተሳትፎ በበላይነት የሚመራው የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲዎች የሚያጋጥሟቸውን ችግሮች እንዲፈቱና የፖለቲካ ምህዳሩ ለሁሉም እኩል እንዲሆን እየሰራ መሆኑን የቦርዱ ምክትል ሰብሳቢ አቶ ውብሸት አየለ ይገልጻሉ።
ፓርቲዎች ጠቅላላ ጉባኤያቸውን ሊያደርጉ ሲሉ የመሰብሰብ ችግር እየገጠማቸው መሰብሰብ ያልቻሉበት ወቅት አለ። ይህንንም እስከ ተወካዮች ምክር ቤት የዴሞክራሲ ተቋማት ቋሚ ኮሚቴ ድረስ በማቅረብ ይህ ሁኔታ ሊፈታ በልዩ መንገድ ሊታይ እንደሚችልም አሳስበናል። በሌላ በኩልም ደግሞ ይሄ የምናሳስበው ነገር እንደተጠበቀ ሆኖ ከፌዴራል ፖሊስ፣ ከአዲስ አበባ ፖሊስ ኮሚሽን እና ከየክልሉ ካሉ ፖሊስ ኮሚሽኖች ጋር በመነጋገር በወቅቱ የመሰብሰብ ሁኔታ እንቅፋት ለሆነው መፍትሄ ለመስጠት እንሞክራለን። በሌላ በኩል አሁን መጨረሻ ላይ ደግሞ ጥንክር ብሎ የመሰብሰብ ነገር በተለይ አዲስ አበባ ውስጥ የገጠመን በፓርቲዎች ላይ ተደጋጋሚ የተናገርንም ነው። እሱን ከሆቴሎቹ ጭምር አዲስ ነገር ነው የመፍራት ነገር እና የማከራየቱን ነገር ለፓርቲዎች ሲያሳዩ እኛ እየተከራየን ፓርቲዎቹ በኋላ ላይ እንደሚከፍሉ በማድረግ የሚሰበሰቡበት ሁኔታ አስከብረናል። እንግዲህ ሌላው የመደራጀቱ ጉዳይ ነው። የመደራጀቱ ጉዳይ ህግና አስራ 62 ላይ ዝርዝር ነገር አለ። አዋጅ 162 ላይ እሱን አክብሮ የመጣ የኛም ኃላፊነት ነው። ቢሮ በተደጋጋሚ የሚጠይቁት ነገር አለ። ፖለቲካ ፓርቲዎች ከመንግስት ቢሮ እንዲሰጣቸው፣ ቅርንጫፍ ጽ/ቤቶቻቸውም የተከበሩ እንዲሆኑ የከፈቷቸው። ይሄ ችግር በተደጋጋሚ ጊዜ ይመጣል። ይህም ብቻ አይደለም፣ አባላቶቻችን ታሰሩ ይላሉ፣ መሪዎቻችን ታሰሩ ይላሉ። ለዚህ የተለያየ ማስከበሪያ ሜካኒዝሞች ስናደርግ ቆይተናል። የመጀመሪያው ያው ደብዳቤው ሲደርሰን ያቀረቡ ሁትን ደብዳቤ አታች አድርገን አሰረ ወይም አዋከበ ወይም ዘጋ ለተባለው አካል ቢሮውን ደብዳቤ እንጽፋለን። ቀነ ገደብና በጃለን መልስ እንሰጥበት። ካልሆነ ደግሞ እንደገና አልሆነም አካል መጡም መልስም ካልሰጡ እንደገና ደብዳቤ እንጽፋለን። በፓርቲው መሳሳቢነት ወይም በራሳችን ምንሻ ሁሉ አልሆን ካለ ግን እና በተለይ ቢሮ መዘጋትና ከአባላት መዋከብና መታሰር ጋር የተያዘ ነገር ከሆነ መጣሪ ኮሚቴ እናቋቁምና ይህ ኮሚቴ ከፖለቲካ ፓርቲው ጥያቄውን ካቀረበው የፖለቲካ ፓርቲ አንድ ሰው አመራር ደረጃ ያለ፣ ከገዢው ፓርቲ አንድ ሰው በሚኒስቴር ደረጃ ያለ ለመፍታት ውሳኔ ለመስጠት የሚችል ሰው ማለት ነው። ከኛ እንደዚሁ አንድ ሰው ይደረግና ሄደን አጣርተን ብዙ መፍትሄ አምጥተናል። በዚህ ጉዳይ ላይ ዞሮ ዞሮ በእኛ በኩል እንዳልኩት ፖለቲካ ፓርቲዎችን የሚንቀሳቀሱበት ምህዳር የማስፋቱን ጉዳይ ማስፋት በቀጣሚውን በተዘዋዋሪ የህዝብን መብት ማክበር ነው የሚል እምነት ስላለን የዲሞክራሲ አካሄዱንም እድገቱን ያፋጥናል ስለምናምን በዚህ አንጻር ከፍተኛ ስራ ለመስራት ዝግጁ ነን።
የመንግስት ምላሽ እናንተ ለምታቀርቧቸው ስ ያለው እንዴት ያዩታል?
እውነት ለመናገር በመንግስት በኩል ቅድም ያልኩህን ኮሚቴዎች አቋቁመን ስንሰራ በቤኒሻንጉልም ላይ አቋቁመናል፣ አዲስ አበባ ላይ አቋቁመን ሰርተናል፣ ኦሮሚያ ላይ ሰርተን አቋቁመናል፣ የተለያዩ እንደዚሁም ሌሎችም ክልሎች ላይ በዝርዝር አሁን ለስኳቸውም አቋቁመናል። በእነኚህ ጊዜዎች ውስጥ ያገኘናቸውን ችግሮች አቅርበን ብዙ አስፈትተናል። ብዙ የፖለቲካ ፓርቲዎች ጥያቄ ተመልሷል። እንግዲህ ምንድን ነው ይሄ እንደው ያሰባችሁትን ያህል ተፈጽሞላችኋል ወይ ከሆነ ጥያቄያችሁ አይመስለኝም። እስካሁን ፈልገን ያላገኘናቸው ወይም አጣሪ ኮሚቴው አቋቁመን በአቤቱታቸው መሰረት ለማነጋገር እስረኞችን እስር ቤት ድረስ ስንሄድ ትላንት ነበሩ፣ ዛሬ ሌላ ጋር ሄደዋል ወይም ምናቅም እንደዚህ አይነት ምላሽ አላጋጠሙንም። አይደለም ጋጥሞናል፣ በጣም ፍራስትሬቲንግ የሆኑ ሁኔታዎች አሉ። ይህንንም ለተወካዮች ምክር ቤት ላልኩ ለቅድሙ ለቋሚ ኮሚቴ በደንብ ያስረዳነው ነገር ነው እና ክትትላችንም ቆሟል ማለት አይደለም፣ እያደረግን ያለን ቅርንጫፍ ድርጅቶችን ሲዘጉ ለማስከፈት ታስሩ አባላቶችንም መሪዎችንም ለማስፈታት የምናደርገው ጥረት ተሰሚነት አለ። ተሰሚም ያልሆንባቸው ቦታዎች እንዳሉ ግን መረሳት የለም።
በተጨማሪም በቅርቡ በፓርቲዎች መካከል ውይይት የሚካሄድበትን መድረክ ብሔራዊ ምርጫ ቦርድ በማመቻቸት በመድብለ ፓርቲ ስርዓቱና የፖለቲካ ምህዳሩ ላይ ምክክር እንዲካሄድ ማድረጉንም አቶ ብሸት ገልጸዋል። መድረኩም ፓርቲዎች ለፖለቲካ ምህዳሩ መሻሻል ሊሰሩ ይገባል ያሏቸውን ጉዳዮች ያነሱበት ነበርም ብለዋል። የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢው ዶክተር መብራቱ አለሙም የምርጫ ቦርድ ከቀደሙት የምርጫ ጊዜያት የተሻለ የፖለቲካ ምህዳር እንዲፈጠር አስተዋጽኦ ማበረከቱን አውስተው የመዋቅር ጥንካሬው ግን በዋናው ማዕከል ብቻ የተወሰነ ነው ይላሉ።
በፊት ከነበረው ምርጫ ቦርድ ይልቅ በዚህ ቅርብ ጊዜ ብርቱካን በነበረችበት ጊዜ የነበረው የምርጫ ቦርድ አሰራር በተለይም ሴንትራል ሌቭል በፌዴራል ሌቭል ላይ ትልቅ መሻሻሎች የነበሩበት ምርጫ ቦርድም ልክ ለአንድ ተቃዋሚ ፓርቲ እጅግ በጣም ሲታገል የነበረበት ሂደት ነው። ዲሞክራሲ እንዲሰፋ ፓርቲዎች ኢቨን የጠቅላላ ጉባኤ እንኳን ሲከለከሉ መግለጫ በሚዲያ ሁላ ምርጫ ቦርድ እየወጣ ይሄ ስህተት ነው፣ መንግስት ትክክል አልሰራም የሚሉ ትልልቅ መግለጫዎችን በምርጫ ቦርድ ሲሰጡ አይተናል። ወደ ታችኛው መዋቅር ደግሞ ስንወርድ እንደምታውቀው የምርጫ ቦርድ የታችኛው መዋቅር እጅግ በጣም የሳሳና ደከም ያለ ስለሆነ ብዙም ጫናዎች አሉት። ወደ ወረዳ፣ ወደ ዞን፣ ወደ ክልል አካባቢ ስንወርድ ገዢው መንግስት ጫና እጅግ በጣም ከፍተኛ ነው። አንደኛ የምርጫ ቦርድ መዋቅር በክልሎችና በዞኖች በወረዳዎች በጣም የደከመ ነው።
የቦርዱ ምክትል ሰብሳቢ በበኩላቸው አዲሱ የቦርድ አመራር ወደ ኃላፊነት ከመጣበት ጊዜ ጀምሮ ስድስተኛውን ሀገራዊ ምርጫ ጨምሮ ህዝበ ውሳኔዎች በተከታታይ መምጣታቸው የታችኛውን መዋቅር ለማጠናከር የሚሰሩ ስራዎች ላይ ተጽዕኖ መፍጠሩ ይናገራሉ።
ገና እንደተሾምን የሲዳማ ህዝበ ውሳኔ መጣ። እሱን ጨርሰን ወደ ውስጥ ጉዳያችን አሁን ወዳልከውም ወደ ሌሎችም ለመግባት ስንል ሀገራዊ ምርጫ መጣ እና ከዛ ደግሞ ትንሽ ቆይቶ የምታውቀው የስድስቱ ዞኖች እና የአምስቱ ልዩ ወረዳዎች የደቡብ ሪፈረንደም መጣ። በኋላ ደግሞ ያው እንደምታውቀው እንደገና የወላይታ መደገም ነበረበት ጥሰትላን በህግ ጥሰት ምክንያት ብዙ የማጭበርበር ተግባር ፈጽሞበት ስለነበረ፣ ያም ሆኖ ግን የቅርንጫፍ ጽሕፈት ቤቶችን ለማጠናከር ስራ ተሰርቷል። ስንረከባቸው የነበሩት አይነቶች አይደሉም። ነገር ግን ከፖለቲካ ፓርቲዎቹ የሚሉት ነገርም እውነትነት አለው። በጣም በተጠናከረ መልኩ ደረጃ ላይ ደርሷል አንልም። ነገር ግን አንደኛው አሁን ትልቁ ትኩረታችን ቅርንጫፍ ጽሕፈት ቤቶቹንና እዛም በታች ያሉ የጽህፈት ቤት አካሄዶች ካሉ በሚያስፈልጉ ኮማንቶ ያንን በከፍተኛ ትኩረት ስራ የመስራት ቅዳለን።
መንግስት የብሔራዊ ምርጫ ቦርድን ነጻነትና ገለልተኝነት ባከበረ መልኩ እየሰራ እንደሆነ የገለጹት የፖለቲካ ፓርቲዎችና የሲቪል ማህበራት ዘርፍ ኃላፊ ሚኒስትሩ አቶ መለስ አለሙ ከታችኛው መንግስታዊ መዋቅር ጋር በተያያዘ የፖለቲካ ፓርቲዎች የሚያነሷቸውን ችግሮች እንዲፈቱ በጋራ ምክር ቤቱ በኩል አብረን እየሰራ ነው ይላሉ።
በዚህ የጋራ ምክር ቤት ውስጥ በርካታ ጉዳዮች ይነሳሉ፣ ውይይት ይደረግበታል። በዚህ ሂደት ውስጥ ያለው ተቀራርቦ የመስራት ሁኔታ እጅግ እያደገ እየመጣ ያለበት ሁኔታ አለ። ሌላው ደግሞ እንደዚሁ የፖለቲካ ፓርቲዎች የሚሰማቸውን ቅሬታ እንደዚሁ አቅርቦ ውይይት የሚያደርጉበት ተነጋግረው የሚፈቱበት አግባብ ከፍቷል። ይሄ ተቋማዊ በሆነ መንገድ አንዱ የፖለቲካ ምህዳሩን በተመለከተ የተፈጠረ ምቹ ሁኔታ በየክልሉም በየደረጃው እንደዚሁ የገዢው ፓርቲ በተለይ ብልጽግና ፓርቲ አንደኛው የገዢው ፓርቲ ሚናውን መወጣቱ ብቻ ሳይሆን ለዘላቂው የዲሞክራሲ ስርዓት ግንባታ የበኩሉን ድርሻ መወጣት ያለበት ፓርቲ መሆኑን በተግባር ከማረጋገጥ ተልእኮ ጋር ተያይዞ በየደረጃው የጋራ ምክር ቤቶች ተደራጅተው ተቀናጅተው በየክልሉ ካሉት የምርጫ አስፈጻሚ አካላት ጋር ተቀናጅተው በተለይ የፖለቲካ ፓርቲዎችን የሚያጋጥማቸውን ችግር መፍታት ብቻ ሳይሆን አስቻይ ሁኔታ ከመፍጠር አንጻር በርካታ ለውጦች መምጣታቸው ነው በእኛ በኩል የምንገነዘበው። ይሄ ደግሞ መሬት ላይ ያለ እውነታ ነው።
ስድስተኛውን ሀገራዊ ምርጫ ተከትሎ ብልጽግና ፓርቲ ለተወሰኑ የፖለቲካ ፓርቲ አመራሮች የፌዴራልና የክልል መዋቅሮችን ስልጣን ማጋራቱ ይታወሳል። ይህ ጥሩ ጅምር ነው የሚሉት የጋራ ምክር ቤት ሰብሳቢ ዶክተር መብራቱ አለሙ ነገር ግን ገዢ ፓርቲ ተፎካካሪዎቹን ለማዳከም ተጠቅሞበታል ሲሉ ይወቅሳሉ።
ሱጥጥሩ ጅማሮ ነው ተብሎ ሊወሰድ ይችላል። ነገር ግን ያን ማድረጉ ብቻ ግን የዲሞክራሲ መዳሩ ሊያሳድግ አልቻለም። በአንዳንድ ፓርቲዎች እናም እንዲሁም ፓርቲዎችን የመሰንጠቅ ለሁለት የመክፈል ሊያዳክም ይችላል። ይሄ ተወሰኑ ፓርቲዎች ስልጣን መጋራታቸው በራሱ በፓርቲ አባላትና አመራሮች መካከል ጥርጣሬ እንዲፈጥር ያደረገበት ሂደት አለ።
ተመልሰን አንድ ጥያቄ ልጠይቀው። ስልጣን መጋራቱ በብልጽግና በኢትዮጵያ አዲስ ታሪክ ጅማሮ ቢሆንም ስልጣን የሰጣቸውን ፓርቲዎች ግን ለመሰንጠቅ ተጠቅሞበታልና ለማዳከም ተጠቅሞበታል የሚል ስሞታ ይሰማል። በተለይ አሁን ኢዜማ በቅርቡ ያለበት ሁኔታ ይታወቃል። አብን ኦነግ ንስልጣን በተለያየ በፌደራልም በክልልም ስልጣን የተቀበሉ ፓርቲዎች ለሁለት የመሰንጠቅ የመከፋፈል ሁኔታዎች ታይቷል። ስለዚህ ብልጽግና ስልጣን ማጋራትን ፓርቲዎችን ለማዳከምና ለመከፋፈል ተጠቅሞበታል በሚል ቅሬታ ይቀርብባቸዋል።
አዎ የፓርቲዎችን ቁመናና የውስጥ ጥንካሬያቸውን መነሻ በማድረግ የብልጽግናን ፓርቲ የዲሞክራሲ ቃልና ኮሚትመንት በዛ ደረጃ መውሰድ አይ ቲንክ ለደፋር የሆነ የዲሞክራሲ እርምጃ መውሰድ ከአንዱ ከሊደርሺፕ የሚነሳ ነው። ስለዚህ ሊደርሺፑ ካሬጅ ሆኖ በኢትዮጵያ ባህል በዲሞክራሲ ባህል ባልተለመደ መንገድ ይህን አይነት እርምጃ ሲወስድ ይህንን ደግፎ እንዲበረታታ ማድረግ በጣም ጠቃሚ ይመስለኛል። ግን ከዛ ያለፈ ገና ከመነሻው እነዚህን የፖለቲካ ፓርቲዎችን ለማዳከም ስልጣን ወደ ማካፈል የሚሄድበት ምንም ምክንያት በዚያን ወቅት አልነበረም። ምክንያቱም የህዝብ ተቀባይነቱ ከፍተኛ ነው የነበረው። እንደዚሁም ደግሞ በምርጫ የተገኘው ድምጽ ውጤቱ እንደሚታወቀው ነው። ስለዚህ በዚህ አይነት ሁኔታ ውስጥ የስልጣን የያዘ ፓርቲ እንደውም ብዙ ፓርቲዎች በባህሪያቸው ከምርጫ በኋላ የሚያሳዩት ባህሪ አልነበረም። ስለዚህ ያ ወቅት እንደዚህ አይነት እርምጃ ሲወሰድ የበለጠ ይህ ፓርቲ ለዲሞክራሲ ባህል የቆረጠ ፓርቲ ነው የሚለውን ከለውጡ እሳቤ ጋር አሳስረው ለሚመልሱት ኃይሎች ትምህርት የሚወሰድበት ነው። ግን ደግሞ ቅድም አንተ እንደምታነሳው የፖለቲካ ፓርቲዎቹን ውስጣዊ ሁኔታቸውን ደግሞ መነሻ አድርጎ ለማዳከም ነው የሚለው ጉዳይ ከዚህ ጋር አብሮ አይሄድም። ባይሆን መጠየቅ ያለበት የፖለቲካ ፓርቲዎቹ በዚህ ምክንያት ተዳክሟል ወይስ ምን ሆኗል የሚለው ጉዳይ ከራሳቸው ከፖለቲካ ፓርቲዎቹ መስማት እና ከሆነም ደግሞ የውስጥ ልካዳቸውን የውስጥ ጉዳያቸው ነው። ስለዚህ ብልጽግና በዚህ መንገድ የሚያፈርፈው ምንም አይነት ሀሳብ ከመነሻውም አልነበረውም፣ አሁንም አይኖርም። ወደፊትም ብልጽግና የፖለቲካ ፓርቲዎች ተጠናክረው እንዲወጡ ተጠናክረው በተለይም ሀገሪቱን በሚወክሉ የኢትዮጵያን ጥንካሬ የኢትዮጵያን ልዕልና ከፍ ሊያደርጉ የሚችሉ አጀንዳዎች ላይ ከፍ ብለው ኢትዮጵያን በእውነት ማጽናት የሚችሉ ማሻገር የሚችሉ የፖለቲካ ፓርቲዎች ተፈጥሮ ማየት ከነሱ ጋራ በትብብርና በፉክክር ለመስራት የቆረጠ ፓርቲ ነው። ስለዚህ በፉክክርና በትብብር ለመስራት ቆርጠን እንደገና ተመልሰን እነሱን የምናዳክምበት መነሻም አላማም የሌለን መሆኑን በዚሁ አጋጣሚ እንድታወቅ ፈልጋለሁ።
በኢትዮጵያ አካባቢ ምርጫ ከተካሄደ 10 አመት እንዳለፈው የሚጠቅሱት ዶክተር መብራቱ ይህም ህዝቡ ባልመረጠው የታታይ መዋቅር እንዲመራ በማድረግ አሁን ከብዶበት ለሚታየው የመልካም አስተዳደር ችግር ዳርጎታል ይላሉ።
የአካባቢ ምርጫ ሳይደረግ አሁን 10 አመት አልፎታል። የወረዳ አመራር የዞን አመራር በሙሉ በህዝብ ያልተመረጠ አመራር ነው። አሁን ህዝቡን በመልካም አስተዳደር እጦት እያስቸገረ ያለው ዲሞክራሲ እንዲያብቡ ከተፈለገ ምርጫዎች በወቅቱና በአግባቡ መካሄድ መቻል አለባቸው። ህገ መንግስቱ እስኪሻሻል ድረስ ያለው ህገ መንግስት ተግባራዊ መሆን መቻል አለበት። መንግስት ራሱ ማክበር መቻል አለበት። ምርጫ ያልተደረገባቸው ክልሎች አሉ። ለምሳሌ እንደ ቤንሻንጉል ጉሙዝ ያሉ ክልሎች ብንወስድ ያለ ምርጫ አሁንም መንግስቱ ነው የቀጠለበት ሂደት አለ። ምርጫ አልተካሄደም በብዙ ቦታዎች። አሸንፍኩ የሚል የሚያስችል ወንበር አላገኝም ብልጽግና በእነዚህ ክልሎች። ግን አሁን መንግስቱ የተጠለበት ሂደት አለ እና የህግ የበላይነት መስፈን አለበት።
ሚኒስትሩ አቶ መለስ አለሙ አካባቢ ምርጫዎች በወቅቱ ሊካሄዱ ያልቻሉት አገሪቱ ከነበረችበት ሁኔታ አንጻር እንደነበረ ያስታውሳሉ። አሁን ግን አስቻይ ሁኔታ እንዳላቸው በታመኑ አካባቢዎች ምርጫ ቦርድ በሚወስነው መሰረት ለማካሄድ ፓርቲያቸውና መንግስት ዝግጁ እንደሆነ አመልክተዋል።
የምርጫ ቦርድ ምርጫ ለማካሄድ ምቹ ሁኔታ ተፈጥሯል ብሎ በሚያወጣው መርሃ ግብር መሰረት ፓርቲያችንና መንግስት ዝግጁ መሆናቸውን በዚሁ አጋጣሚም ማረጋገጥ ፈልጋለሁ። ይህም በተመለከተ ቀደም ሲል መንግስት ሁሉን ነገር አድራጊ ፈጣሪ የሚሆንበት ስራ ሰውን እየገነባን ያለ ነው። ተቋማት የሚመሩት በመርህ የሚመራ በተቋም የሚመራ የሀገር ግንባታ ነው እየተከተለ ያለውና ስለዚህ አንዱ ለውጡ እነዚህን የምርጫ ስራዎችንም በተመለከተ ይህንን ስራ የሚመራ ተቋም አለ። ይሄ ተቋም ሁኔታዎችን አይቶ እንደሚያወጣው ፕሮግራም መስረት ለመዘጋጀት ፓርቲው ከዛሬ አንድ አመት በፊት ሁሉ በራሱ የራሱን ዝግጅት እያደረገ አሁንም የራሱን ዝግጅት እያደረገ
ብሔራዊ ምርጫ ቦርድ በበኩሉ የአካባቢና የማሟያ ምርጫን በሚቀጥለው አመት ለማካሄድ እየሰራ መሆኑን ለአሜሪካ ድምጽ አስታውቋል።
እና የአካባቢ ምርጫን ቀሪ ምርጫም ያልከውንም የማሟያ ምርጫ ያልከውንም በሙሉ በአንድ አመት እንጨርሰው አንጨርሰውም በ2016 ዓመተ ምህረት እንሰራዋለን ብለን እቅድ ይዘን በጀትም ለተወካዮች ምክር ቤት አቅርበናል። የዘረዘርኳቸው የምርጫ አይነቶች በሙሉ ገንዘብ ያስፈልጋቸዋል። ስለዚህ ምን ያህል ለእያንዳንዱ እንደሚያስፈልግ አቅርበናል። በተወካዮች ምክር ቤት ሲፈቀድ ከዛ በኋላ አሁን የዘረዘርናቸውን የምርጫ አይነቶች እንዴት እንደምናከናውናቸው ደግሞ ያኔ በወቅቱ የምንነጋገረው ይሆናል። ነገር ግን በእኛ በኩል በሚቀጥለው አመት የምንችለውን ያህል ለመስራት በእቅዳችን ውስጥ አድርገን በተወካዮች ምክር ቤት በጀት ለማስፈቀድ አቅርበናል።
እንደ ብሔራዊ ምርጫ ቦርድ መረጃ መሰረት በአሁኑ ወቅት 62 ክልላዊና ሀገራዊ የፖለቲካ ፓርቲዎች ተመዝግበው በኢትዮጵያ ፖለቲካ ውስጥ እየተሳተፉ ይገኛል። ለአሜሪካ ድምጽ አስማማየ ነው ከዋሽንግተን ዲሲ።
በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ሐምሌ 15 2015 ዓ.ም መሰናዷችን ይቀጥላል። አብራችሁን ስለሆናችሁ አብዝተን እናመሰግናለን። ተከታዩ መሰናዷችን የሙዚቃ ቃና ነው። እንግድ ወልዴ ይጠብቃችኋል።
ጤናስጥልኝ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ 4 ሰዓት አብሬያችሁ ማመሸው እንግዶልኝ ነኝ።
Out of the tree of life I just picked me a plum.
በአሜሪካ ቆየት ባሉ ሀገርኛ ዘፈኖች የሚታወቀው ቶኒ ቤነት ኒውዮርክ በሚገኘው መኖሪያ ቤቱ እንዳለ በ96 ዓመቱ ትናንት አርብ ከዚህ ዓለም በሞት ተለይቷል። ለበርካታ 10 ዓመታት ለሙዚቃው ዓለም አስተዋጽኦ ያደረገው ቶኒ ቤነት አዲስ የሙዚቃ ደረጃ ለመፍጠር ተሰጥቶ የነበረው አቀንቃኝ ነው። በህይወቱ ማድረግ የሚመኘው ለጊዜው ብቻ ከፍተኛ ተሰሚነት ያለው ዘፈን ማውጣት ሳይሆን ሰርክ አዲስ የሆነ ተደማጭ ዜማ መስራት እንደሆነ ቶኒ ቤነት በተደጋጋሚ ሲገልጽ ሰምቷል። It's yet to come and babe, won't it be fine? The best is yet to come, come the day you're mine. Oh, of a tree of life I just picked me a plum. የቶኒ ቤነት ዘመን አቀንቃኝ የነበረው ፍራንክ ሲናትራ በአንድ ወቅት ለላይፍ መጽሔት በሰጠው አስተያየት ቶኒ ቤነት በሙዚቃው ዓለም ምርጥ ዘፋኝ እንደሆነ መስክሮለታል። ቶኒ ቤነት በምን ምክንያት እንደሞተ ባይታወቅም ከሰባት ዓመታት በፊት በአልዛይመር ወይም የመርሳት በሽታ እንደተያዘ ተነግሮ ነበር። በሚቀጥለው ሳምንት የሙዚቃ ቃና ዝግጅት በቶኒ ቤነት ሕይወት እና ሥራዎች ላይ የሚያተኩር ዝግጅት ይኖረናል። የሙዚቃ ቃና ይቀጥላል። ሃሌሉያ ተክለ ጻድቅ ነች ከጃኖ የሙዚቃ ባንድ ጋር ዜማው ሸግዬ ይስተኛል ገባ ካይኔ ምላርግ ነው ያለች ነው። በጻድቅ ነበረች ከጃኖ የሙዚቃ ባንድ ጋር ሸግዬ ብለው ከጠሩ ዜማ ጋር Take it easy ይስተኛል ቆየት ያለ ዘፈን ነው። አሜሪካዊ የሮክ ባንድ The Eagles በርካታ ተወዳጅ ዘፈኖች አሉት። Take it easy Glenn Frey በመሪ ዘፋኝነት የተሳተፈበት ነው። የምናደምጠው በእንደ አውሮፓን አቆጣጠር 2013 እንደገና ሪማስተር ያደረጉት ነው። Take it easy Take It Easy, The Eagles, Glenn Frey, Marinette Chawodus No. Fikrin Filagalaino. Kindegmo, Rasun Taragaga Yalano. Bebekatala Imtiginutska, America Dims Zotter Karami Mishitimi Karbula, Chun, Ye Musica Canano. Scaras Sati Master Nagadachu, Gdolini. የፍቅር አኩኩሉ በየም መኮንን አንቺ ሴት አትሳሳቺ መኖር ይችላልው ካላንቺ
Thank you. ኢዮብ መኮንን ነበር ከፍቅር አኮኩሉ ዜማው ጋር የሙዚቃ ቃና ይከተላል። አሮስ በተሰኘው የእንግሊዝ ሮክ ባንድ ጀምሪያ በ1970ዎቹ የተለቀቀው I Love Rock and Roll ይበልጥ የተደመጠው ግን John Jett and the Blackhearts በተባለው አሜሪካዊ ሮክ ባንድ John Jett ዘፋኝነት በ1980ዎቹ እንደገና ተሰርቶ ሲለቀቅ ነው። John Jett አሮስ ለሴተቻውቱን ዘፈን ለወጣ አድርጋ ለወንድ አድርጋ ተጫውተዋለች። አሁን በኢትዮጵያ በብዛት እየተለመደ እንደመጣው ማለት ነው። በሙዚቃ ማጫወቻ ጁክቦክስ አጠገብ የሚወደውን ሙዚቃ ያጫወተ ያለው ወጣት ብዙም ሳይፈጅ ከኔ ጋር እንደሚሆን መናገር ይችላል ያለሽ ነበር John Jett። የወንዱ ዘፈን ወስዳ ለወጣ አድርጋ በመጫወቷ ሴቶችን የማብቃትና ኃይላቸውን የማሳያ ህዝባዊ ዜማ ተደርጎ ተወስዷል። ዘፈኑን እንደ Britney Spears Elegance በቅርቡ ደግሞ Miley Cyrus ከDolly Parton ጋር በመሆን ተጫውተውታል። እንቀጥላለን። አዲስ ሙዚቃ ጀባል ባላች አቀንቃኙ ዮዮ ይባላል። ግጥሙም እሱ ነው። ዜማውን ደግሞ ከቻፕ ጋር እንደሰራው በተለቀቀው ቪዲዮ ላይ ተመልክቷል። እቺ ከበድ እየዘፈኑ ሰማ። እሷ ሲያዝ አትጨበጥ እግሯን ማያርፍ አትቀመጥ። Okay. ቀበጥ የዮዮ አዲስ ዜማ ነው እንደወደዳችሁ ተስፋ አደርጋለሁ Everybody wants to rule the world. በእንግሊዙ የፖፕ ሮክ ባንድ Tears of Fears በ1985 የተለቀቀ ሰዎች ለቁጥጥርና ለስልጣን ያላቸውን ያልተገደበ ፍላጎት ይተርካል። አንዳንድ የሙዚቃ አጥንታኞች የ80ዎቹ ምርጥ ሲሉ ሰይሞታል። ለዛሬው የሙዚቃ ቃና የመጨረሻ ምርጫዬ ነው። ለሳምንት ቀጠሮ ይዘን ላይ ሰላም።
እንግዱ ወልዴ የሙዚቃ ቃና ምርጫ እንዳማረ ተስፋ እናደርጋለን። ለምሽቱ ያስተናገድናቸውን ዝግጅቶች እዚህ ላይ አጠናቀቅን። ብርሃን ኃይሉ ስርጭታችንን ስታቀናብርልን ቆይታለች። በሁሉም ስፍራ ካሉ መላ ባልደረቦቻችን ስም የምሰናበታችሁ የምሽቱ አስተናጋጅ ኤደን ገረመው ከዋና አዘጋጇ ጽዮን ግርማ ጋር በመሆን ነው። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። ሰላም ጤና ይስጥልን። ደህና ደሩ።